ይህ የአማራ ድምጽ ራዲዮ ነው። የአማራ ድምጽ ራዲዮ በተለያዩ የመገናኛ መዋቅሮች ማለትም ለኢትዮጵያና አካባቢው ሀገሮች ለሚገኙ አድማጮቻችን በቴስላር የሳተላይት አገልግሎት፣ በመላው ዓለም ለሚገኙ አድማጮቻችን በእጅ በሚያዝ የኮምፒውተር ማሰራጫ ፕሮግራም በዩቲዩብ እና በሌሎች የድረገጽ መስመሮች፣ በሰሜን አሜሪካና በሌሎች ሀገሮች ለሚገኙ አድማጮቻችን ደግሞ በስልክ ደውሎ ማድመጫ መስመሮች የሚያሰራጨውን ዝግጅቱን አሁን ጀመረ።
ክብራትና ክብራን አድማጮቻችን ሰላምታችን ይድረሳችሁ። ዛሬ ሚያዝያ 6 ቀን 2010 ዓ.ም ለተቀዳሚ ነው። ፕሮግራሙን የምመራላችሁ እስከዳ ድረስ ነኝ። የምናቀርብላችሁ ደግሞ እኔና ደምስ በለጠ ነን። ከዚህ ከስቱዲዮአችን ሰላምታችንን እናቀርባለን። የዛሬውን ዝግጅታችንን ዝርዝር ከማስተዋወቄ በፊት የአማራ ድምጽ ራዲዮ ዘውትር ሰኞ፣ ረቡዕ፣ ቅዳሜና እሁድ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ 3 ሰዓት ድረስ ለኢትዮጵያና በአካባቢዋ ለሚገኙ ጎረቤት ሀገሮች በ15360 ኪሎ ሄርስ አጭር ሞገድ ፕሮግራሙን እያሰራጨ መሆኑን ለአድማጮቻችን እናሳውቃለን። ለሰሜን አሜሪካ አድማጮቻችን ደግሞ በስልክ ቁጥር 563-999 3366 በመደወል ዝግጅታችንን በቀጥታ በስልክ ማዳመጥ እንደሚቻል፣ እንዲሁም የራዲዮናችንን አንድሮይድ አፕሊኬሽን በመጫን ከፕሮግራማችን የመረጣችሁትን ዝግጅት ማዳመጥ እንደምትችሉ ላስተዋውቃችሁ ወዳለሁ። ውድ አድማጮቻችን፣ ቀጥሎ የዛሬ ዝግጅቶቻችንን ቀደም ተከተል ላስተዋውቃችሁ። በመጀመሪያ የዕለቱ ዜና ይቀርባል። አስከትለንም ባለፈው ማክሰኞ ኮንግረስማን ክሪስ ስሚዝ በኮንግረሱ ፍሎር ላይ ኤችአር 128ን አስመልክቶ ያደረጉትን ንግግር ሙሉ ቃል ትርጉም እናቀርባለን። ቀጥሎ መሰረታዊ የሆኑ በአሜሪካ መንግስት በኩል ለመንግስትና ለኢትዮጵያ ሕዝብ ብሎም የአሜሪካ መንግስት ራሱ በኩል ለማድረግ ያቀደውን ጉዳይ አስመልክቶ ከልሳን አማራ ሚዲያ የተዘጋጀና የተተረጎመ ዝግጅት መረጃ ይቀርባል። በመጨረሻም የዋልድባ ገዳም መነኮሳትን ከእስር መፈታት አስመልክቶ ያልነጋገርናቸው ካህን ይኖሩናል። አድማጮቻችን፣ ባለፈው ሳምንት ቃለ መጠይቃችን ላይ ካቀረብናቸው እንግዶች አቶ ተስፋዬ መኮንንን በተመለከተ ስህተት ፈጽመን ነበርና አቶ ተስፋዬ የማስታወቂያና የህዝብ ግንኙነት መምሪያ ኃላፊ ናቸው፣ እንዲያ ተብሎ እንዲታረምልን እንጠይቃለን። አብራችሁን ትቆዩ ዘንድ ጋብዛለሁ። በመጀመሪያ ዜናዎቻችን ይቀርባሉ። በቅድሚያም ርዕሶቹ። የዋልድባ መነኮሳት አባ ገብረ ኢየሱስ ኪዳነ ማርያም እና አባ ገብረ ስላሴ ወልደ ሃይማኖትን ትላንት አርብ ሚያዝያ 5 ቀን 2010 ከእስር ተፈቱ። በአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ የሀገር ውስጥ ጉብኝት ከኢትዮጵያ ሶማሊያ ክልል ጀምረው ወደ አምቦ ተሻግረው በትናንትናው ዕለት ደግሞ በመቀሌ በመገኘት ንግግር ማድረጋቸው ተነገረ። በትግራይም ኢትዮጵያ የሚሸት ንግግር ከ40 ዓመት በኋላ ተደረገባት። የሚሉት ናቸው የዛሬ ዜናዎቻችን ርዕሶች። ደምስ በለጠ እንደሚከተለው ያቀርበዋል።
አመሰግናለሁ እስከዳር። የዋልድባ መነኮሳት አባ ገብረ ጊዮርጊስ ኪዳነ ማርያም እና አባ ገብረ ስላሴ ወልደ ሃይማኖት ትላንት አርብ ሚያዝያ 5 ቀን 2010 ዓ.ም ከእስር ተፈተዋል። የወያኔ ትግሬዎቹ ስርዓት በሽብርተኝነት ወንጀል ከሶ አስሯቸው የነበሩት ሁለቱ የዋልድባ መነኮሳት የትግሬዎቹ ስርዓት በገዳሙ መሬት ላይ ጀምሮት ከስሮ የቀረውን የስኳር ፕሮጀክት የመሬት ዝርፊያ በመቃወማቸው የተነሳ ነበር በወያኔ ትግሬዎች አፋኞች ታፍነው ለእስር የተዳረጉት። የኤችአር 128 የህግ ረቂቅ ማክሰኞ በአሜሪካ የህዝብ ተወካዮች ምክር ቤት መጽደቅን ተከትሎ ክሳቸውን ካቋረጡላቸው 114 የፖለቲካ እስረኞች መካከል እነዚህ የዋልድባ መነኮሳት ይገኙበታል መባሉ ይታወሳል። ከእኛ ጋር በመከራ ሰዓት ከጎናችን ያልተለያችሁና ድምፃችንን ለዓለም ሕዝብ ያስተላልፋችሁ በሙሉ የሚከፍላችሁ ልዑል እግዚአብሔር ነው። አሁንም ጥያቄያችን መልስ እስኪያገኝ ከጎናችን አትለዩ። ጥጃ ነው ከታሰረበት ተፈቶ የሚሄድ። ሰው ከታሰረበት ዝም ብሎ አይሄድም። ወገኖቼ፣ እኛ ብንፈታም የታሰርንበት ምክንያት አልተፈታምና መልስ እስከሚገኝ አትለዩ። እግዚአብሔር አምላክ ስላደረገው ሁሉ እናመሰግናለን፣ እሱ ይርዳን፣ አሜን ካሉ በኋላ አባቶቻችን መነኮሳቱ በቅርቡ ከአዲሱ ጠቅላይ ሚኒስትር ጋር ተገናኝተው ከነሱ ጋር ታስረው ለነበሩትና አሁንም በእስር ላይ ላሉት ብሎም በመላው ኢትዮጵያ በእስር የሚማቀቁት ሁሉ ይፈቱ ዘንድ እንደሚጠይቁም ተናግረዋል የሚል መረጃ ደርሶናል። በነዚህ መነኮሳት መታሰር ላይ በትግሬው በአቡነ ማቲያስ የምትመራው የኢትዮጵያ ቤተክርስቲያን ምንም ድምጽ ባለማሰማቷ ብዙ የኦርቶዶክስ ተዋህዶ መመናን ማዘናቸውም እየተነገረ ነው። ይህን አስመልክቶ ከአንድ ታዋቂ ካህን ጋር ያደረግነው ቃለ ምልልስ በዛሬው ፕሮግራማችን ይቀርባል። ከክሊንቶ የሳት ቃጠሎ ጋር በተገናኘ የተከሰሱትና ከፍተኛ የሰብአዊ መብት ጥሰት የተፈጸመባቸው እነ መቶ አለቃ ማስረሻ ሰጤን ጨምሮ ዛሬም በርካታ የፖለቲካ እስረኞች በእስር ላይ እንደሚገኙ ይታወቃል። በአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ የሀገር ውስጥ ጉብኝት ከኢትዮጵያ ሶማሌ ክልል ጀምረው ወደ አምቦ ተሻግረው በትላንትናው ዕለት ደግሞ በመቀሌ በመገኘት ንግግር ማድረጋቸው ተነገረ። ትግራይም ኢትዮጵያ የሚሸት ንግግር ከ40 ዓመታት በኋላ ተደረገባት። የጉብኝት መርሃ ግብር ነው ብለው ከወጡት መረጃዎች ውስጥ ከተቀናቃኝ ፓርቲዎችም ጋር ባለፈው ሐሙስ ተገናኝተው ተነጋግረዋል። በአሁኑ ጊዜ በሸራተን ከባለ ሀብቶች በሚሊኒየም አዳራሽ ከሀገሪቱ ከተውጣጡ ወጣቶች ጋር ውይይት ለማድረግ ቀጠሮ እንደያዙ እየተነገረ ነው። በተቀናቃኝ ፓርቲዎች በኩል በሚኖረው ውይይት ላይ ግን አማራን ወክሎ ጥሪ የቀረበለት ባለመኖሩ በካቢኔያቸው አሁንም አማራ እየተገፋ ነው የሚሉ ወገኖች እየተሰሙ ናቸው። ለማንኛውም በቤተ መንግስቱ የትውውቅና የራት ግብዣ ላይ በቅርብ ከእስር የተፈቱት ፕሮፌሰር መራራ ጉዲና፣ መምህር በቀለ ገርባ፣ ዘሪሁን ገብረ እግዚአብሔርና ክንፈ ሚካኤል ደበበ፣ አበበ ቀስቶ እና ሌሎችም ተገኝተዋል። በተለይም አብይ አህመድ ትግራይ ላይ ያደረጉት ንግግር ትግራይ የወያኔው ድርጅት ህወሓት ከተቋቋመበት ካለፉት 42 ዓመታት ወዲህ ከሞላ ጎደል ኢትዮጵያ የሚሸት ንግግር አዳምጣለች። ትግራይ ማለት የሀገራችን ታሪክ እንደ እንጀራ ተለውሶ ኢትዮጵያ ጠላቶቿ የሀፍረት ማቅ ለብሰው የተሰናበቱባት የኢትዮጵያ አካል ናት ያሉት አዲሱ ጠቅላይ ሚኒስትር አብይ አህመድ ትግራይ የማንነታችን የነጻነታችን መሰረት የሆነው አድዋ ያለባት ክልል ናት ካሉ በኋላ ትግራይ ካለ ኢትዮጵያ፣ ኢትዮጵያ ካለ ትግራይ መኪና ካለ ሞተር እንደማለት ትርጉም ነው ብለዋል። የትግራይ ወጣቶች የአያቶቻችሁን ታሪክ ጠብቃችሁ ጽናትና ህዝባዊ ፍቅርን ያዙ። ማን ነው ከማን ጋር ያልተሳሰረ? ኢትዮጵያ በአሸዋ ላይ የታነጸች እና የምትፈርስ ሀገር ሳትሆን በመሰረት ላይ የተገነባች ሀገር ናት በማለት ይቅን የለይ አመሰግናለሁ ገልቶማ በማለት ምስጋናቸውን በሶስት ቋንቋ ማድረጋቸውና ንግግራቸውን መፈጸማቸውም ተሰምቷል የሚሉት የዛሬ ዜናዎቻችን ናቸው። ዜናውን ያቀረብኩላችሁ ደምስ በለጠ ነኝ ከአማራ ድምፅ ራዲዮ። ውድ አድማጮቻችን እያዳመጣችሁ ያላችሁት የአማራ ድምፅ ራዲዮ የቅዳሜ ዝግጅት ነው።
የተከበራችሁ አድማጮቻችን በማዳመጥ ላይ ያላችሁት የአማራ ድምጽ ራዲዮ ነው። በመርሃ ግብራችን መሰረት ቀጥሎ የምናቀርበው ኮንግረስማን ክሪስ ስሚዝ በሃውስ ፍሎሩ ላይ ያደረጉት ንግግር ሙሉ የአማራ ትርጉሚያ ነው። ኮንግረስማን ክሪስ ስሚዝ በኢትዮጵያ የሰብአዊ መብት ይከበር ዘንድ ሲሉ ይህ የመጀመሪያቸው አይደለም። በ2005 ከተደረገው የቅንጅት ምርጫ በኋላ የትግሬዎቹ አገዛዝ በምርጫው መሸነፉን ካረጋገጠ በኋላ ሟቹ መለስ ዜናዊ በአገሪቱ ላይ እንደዛሬ ሁሉ አስቸኳይ ጊዜ አዋጅ በማወጅ ወዲያውኑ ሰላማዊ ሰልፈኞች ላይ በአልሞ ተኳሾች በጠራራ ፀሐይ እየተኮሰ ወጣቶችን፣ አዛውንቶችን፣ ሕፃናትን፣ ሴቶችን ይገድል እንደነበር ይታወሳል። በግንቦት ወር ከምርጫው ቀን በኋላ የተጀመረው ግድያ መቆም ባለመቻሉ በወርሃ ነሐሴ ከኮንግረስማን ክሪስስ ምዝና ከረዳታቸው ግሪጎሪ ሲምኪንስ በአሜሪካ መንግስት ግድያውን ወከባው ይቆም ዘንድ በጊዜው ስልጣን ላይ የነበረውን የትግሮቹን አገዛዝ መሪ መለስ ዜናዊን አነጋግረዋል። በዚያን ወቅት መለስ ዜናዊ በቅርበት ከሱ ጋር ሊሰራ የነበረውን በረከት ስምኦንና የሚመሩትን የትግሮቹን መንግስት ምን ያህል የወረበላ ስራ ይሰሩ እንደነበር የአይን ምስክር የነበሩትና የኢትዮጵያ ህዝብ መከራና ስቃይን የተገነዘቡ ሰው ናቸው። ከዚያን ጊዜ ጀምሮ ካሁኑ የህግ ሰነድ ጋር ተመሳሳይነት ያለው ሰነድ እንዲዘጋጅ ሲሰሩ የቆዩ የኢትዮጵያውያን ወዳጅ ናቸው። ባለፈው ማክሰኞ የሃውስ ሬዞሉሽን 128 የህግ ሰነድ ላይ ድምጽ ከመሰጠቱ በፊት ስለ ሰነዱ ምንነት ንግግር አድርገው ነበር። ይህ ሰነድ የኒው ጀርሲው የኮንግረስ ተወካይ የኮንግረስማን ክሪስ ስሚዝ የህግ ሰነድ በመባል ይታወቃል። ሃውስ ሬዞሉሽን 128 ባለፈው ማክሰኞ በኮንግረስ በኢትዮጵያ የሰብአዊ መብት ረገጣን የሚያወግዝ ብሎም የኢትዮጵያ መንግስት እውነተኛ ሰላምና ዲሞክራሲ ሊያመጣ የሚችል መስመር እንዲቀይስ ጉባኤው ህጉን በድምጽ ብልጫ ከማሳለፉ በፊት በኮንግረስ የአፍሪካ ልዑክ ኮሚቴ የዓለም አቀፍ ጤናንና ዓለም አቀፍ የሰብአዊ መብት ክብር ዓለም አቀፍ ድርጅቶች ሊቀመንበር ኮንግረስማን ክሪስ ስሚዝ በኮንግረስ አዳራሽ ለነበሩት የምክር ቤቱ አባላት ያደረጉት ንግግር በአማራ ድምጽ ራዲዮ ሙሉውን ተተርጉሟል። ደምስ በለጠ የኮንግረስማን ክሪስ ስሚዝን ሙሉ ንግግር ትርጉም እንደሚከተለው ያቀርበዋል። የጉባኤው ሊቀመንበር የኮንግረስ ክሪስ ስሚዝ ንግግራቸውን እንዲጀምሩ ያስተዋወቀችው እንዲህ በማለት ነበር።
House Resolution 128, resolution supporting respect for human rights and encouraging inclusive governance in Ethiopia.
የህግ መመሪያው ሰነድ 128 የተባለው የህግ ረቂቅ የሰብአዊ መብት ይከበር ዘንድ ሁሉን አቀፍ የሆነ የመንግስት ስርዓት ይፈጠር ዘንድ የቀረበ ሰነድ ነው።
Mr. Speaker, H-Res 128, bipartisan legislation. We got about 114 members, maybe as many as 118, a few came in right at the end. Is a visible and necessary...
አመሰግናለሁ ወይዘሮ አፈጉባኤ። የህግ ረቂቅ 128 በሁለቱም ፓርቲዎች የተደገፈ የህግ ሰነድ ሲሆን በአሁኑ ሰዓት 114 ተወካዮች ወደ መጨረሻው ላይ ከመጣችሁት ጋር ደግሞ 118 በተገኛችሁበት የህግ መምሪያው በኢትዮጵያ እየተደረገ ያለውን ዘግናኝ የሰው ልጆች መብት ረገጣ ግልጽ እይታ ያለው ጥልቅ የህግ መምሪያው አስፈላጊ መገለጫ የሆነውን በኢትዮጵያ የሁሉም መሰረታዊ የሰው ልጆች መብት ረገጣ ይቆምና ጥበቃ ይደረግ ዘንድ የወጣ መግለጫ ነው። በዚህ ቤት ውስጥ እንዳላችሁት እንደሌሎቻችሁ ሁሉ እኔ በኢትዮጵያ የሰዎች ልጆች መሰረታዊ መብት እንዲጠበቅ ሳደርግ የነበረው ጥረት 10 ዓመታትን ያስቆጠረ ነው። ይህም አገሪቱን ከመጎብኘት እስከ በቁጥር የሚጠቀሱ በምክር ቤት የተደረጉ ስሞታዎችን ከማዳመጥ ጀምሮ ህግ እንዲረቀቅና በ2006 ዓ ም የወጣውን በኢትዮጵያ የሰው ልጆች መብትና ዲሞክራሲ ግፊት ማድረጊያ የህግ ረቂቅን እስከ ማውጣት የደረሰ ነው። አሁን ከፊታችን የቀረበው የህግ ሰነድ ሚዛኑን የጠበቀ በቅርቡ የተደረገውን በፈቃድና በሰላማዊ መንገድ ከጠቅላይ ሚኒስትር ኃይለ ማርያም ወደ አዲሱ ጠቅላይ ሚኒስትር አብይ የተደረገውን የስልጣን ሽግግርን የተቀበለ ሲሆን የጠቅላይ ሚኒስትር አብይን የሹመት ንግግርን መልካምነት የተመለከተና ግልጽ የፖለቲካ ፉክክር ይደረግ ዘንድና የሰው ልጆች መሰረታዊ መብቶች ይከበሩ ዘንድ ጥሪ ያደረገ ነው። ይሁንና ጠቅላይ ሚኒስትር አብይ ከ1991 ዓ.ም ጀምሮ ስልጣን ላይ ያለው የገዢው የኢትዮጵያ ህዝብ አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ አባል ናቸው። አብይ ወደ ጠቅላይ ሚኒስትርነት ስልጣን ከመምጣታቸው በፊት በመንግስቱ የሴኩሪቲ መዘውር ውስጥ የኢትዮጵያ መረጃ ኔትወርኮች ሴኩሪቲ ኤጀንሲን በማቋቋም ከፍተኛ ሚና የተጫወቱ ሰው ናቸው። ኢህአዴግ በመባል የሚታወቀው ከአራቱ ድርጅቶች አንዱ የሆነው የኦሮሞ ህዝብ ዲሞክራሲያዊ ድርጅትም መሪ ናቸው። ኤችአር 128 የሕግ ሰነድ ኢትዮጵያ የምታደርገውን የአካባቢውን ጸጥታና ሰላም ለማረጋገጥ ድጋፍ የሚሆንና በኢትዮጵያና በእኛ መካከልም ያለውን የቆየ ትብብርና የጤና ችግሮች ለመቅረፍ የሚደረገውን ጥረትም የሚያጠናክር ነው። ምንም እንኳ እነዚህ ግንኙነቶች በመካከላችን ቢኖሩም የሕግ ሰነዱ በጥንቃቄና በትክክል ማስረገጥ የሚፈልገው መንግስቱ በኢትዮጵያ ሕዝብ ላይ የሚያደርሰውን የመብት ጥሰት ስር የሰደደ ችግር መሆኑን ለማሳየት ነው። ለአስርተ ዓመታት በአፍሪካ ሀገሮችም ሆነ በአውሮፓ ህብረት ብሎም በዩናይትድ ስቴትስ ምንም አይነት ትኩረት ሳይደረግበት የቆየው የሰብአዊ መብት ረገጣም ነው። ለአወንታዊና ትርጉም ላለው ተግባር ጊዜው አሁን ነው። ወይዘሮ አፈ ጉባኤ፣ ወሬ ብቻውን በቂ አይደለም። ይህን የእኛን ረቂቅ በመደገፍ ከአምኒስቲ ኢንተርናሽናል በተላከው ደብዳቤ ላይ እንደተገለጸው መንግስቱ ባለፉት 2 ወራት ብቻ በዛ ያሉ የፖለቲካ እስረኞችን ከእስር ፈቷል። ምንም እንኳ አሁንም ከብረቱ አጥር ጀርባ ብዙዎች ቢኖሩም የጭካኔ መፈጸሚያው ማዕከላዊ የሚባለው እስር ቤት ቢዘጋም ተፈተው የነበሩት እስረኞች እንደገና እንዲታሰሩ ተደርጓል። በዚህ አይነት ተፈቱ የተባሉት ሁሉ ደግመው ሊታሰሩ የሚችሉበት ሁኔታ ነው ያለው። ያለውን ሁኔታ የባሰ የሚያደርገው ደግሞ የሰዎችን ጥያቄ ልመልስ ቀርቶ ሁኔታዎች ባሉበት እንዲቆዩና ጥገናዊ ለውጥ እንኳ እንዳይኖር የሚያደርግ አስቸኳይ ጊዜ አዋጅ መውጣቱ ነው። ሂውማን ራይትስ ዎች የሕግ ሰነድ 128ን ይደግፋል። በደብዳቤው ላይ እንደገለጸው እጠቅሳለሁ፣ ከ2015 መጨረሻ ጀምሮ የመንግስቱ ሴኩሪቲ ኃይሎች ከ1000 በላይ ሰዎች ገድለዋል። አንዳንዶች ይህን ቁጥር በእጅጉ የበዛ ነው ይሉታል። ከዚህ በተጨማሪ የመንግስቱን ፖሊሲዎች በሰፊው በመቃወማቸው ብቻ በ10 ሺዎች የሚቆጠሩ ሰዎች በየእስር ቤቱ እንዲታጎሩ ተደርጓል። ሂውማን ራይትስ ዎች ጨምሮ እንደገለጸው መንግስቱ የአስቸኳይ ጊዜ አዋጅ ፌብሩዋሪ ላይ በ2018 ዓመተ ምህረትም አውጇል። ማለትም ከተወሰኑ ሳምንታት በፊት ለሁለተኛ ጊዜ መሆኑ ነው። ሰዎች በሚኖራቸው ራስን የመግለጽ የመገናኘትና የመሰብሰብ መብት ላይ የአራዊት ህግ አስቀምጧል። የመንግስቱ ሹመኞች በቋሚነት ያለ ህግ ያሻቸውን ያስራሉ። ጋዜጠኞችን፣ አክቲቪስቶችንና የተቃዋሚ ፓርቲ አባላትን አፍ ለማዘጋት የፖለቲካ ተጽዕኖ ያለበት ክስ ይመሰርቱባቸዋል። ግርፋትና ማሰቃየት በየእስር ቤቱ ስር የሰደደ ችግር ነው። ዛሬ እኔና ባልደረቦቼ የፕሬስ ኮንፈረንስ ነበረን። በዚህ ቦታ ላይ በመንግስቱ የሴኩሪቲ ኃይሎች ስቃይና ግርፋት የደረሰባቸው ሰዎች ከኛ ጋር ነበሩ። እጅግ ዘግናኝ የሆነ ውርደትና ስቃይ ደርሶባቸው በሰውነታቸው በልባቸውና በአእምሯቸው ላይ ተቀብሮ የቀረ ጠባሳ ያላቸው ሰዎች ናቸው። ሂውማን ራይትስ ዎች በመቀጠልም የኢትዮጵያ መንግስት ለደረሰው ጥፋት ሁሉ ትርጉም ያለው ምርመራ አላደረገም ብሏል። በአገሪቱ ምንም አይነት መንግስታዊ ያልሆኑ ድርጅቶች እንዳይንቀሳቀሱ እግድ ጥሏል። በ2015 በተደረገው የፓርላማ ምርጫ ላይ ገዢው ኢህአደግ ሁሉንም 547 መቀመጫዎችን አሸንፏል። አስቡት፣ ሁሉንም አሸንፏል። ይህ ምን ይነግራችኋል? ወይዘሮ አፈ ጉባኤ፣ የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት በ2017 ዓ.ም ተብረት የአገሮች ሪፖርት ላይ ስለ ኢትዮጵያ እንደገለጸው በአገሪቱ ህገወጥ እስሮች፣ ግድያዎችና ስቃዮች በሴኩሪቲ ኃይሎች እንደሚደረጉ ገልጿል። ሀሳብን በነጻነት መግለጽን መከልከልና በሃይማኖት የሚደረግ ጣልቃ ገብነት፣ ፖለቲካዊ ተጽዕኖ ያላቸው ፍርድ አሰጣጦች፣ ማስፈራራቶችና ማሸማቀቆች በተቃዋሚ አባላትና ጋዜጠኞች ላይ ይደርሳል። የጥቅሱ መጨረሻ በዚህ ዓመት ፌብሩዋሪ ላይ የአሜሪካ ኤምባሲ በኢትዮጵያ የአስቸኳይ ጊዜ አዋጁን አስመልክቶ ጠንካራ መግለጫ አውጥቷል። በዚሁ መግለጫ ላይ ኤምባሲው መሰረታዊ መብቶችንና ሀሳብን በነጻነት የመግለጽ መብቶችን በአስቸኳይ ጊዜ አዋጁ መሰረት መገደብን እንቃወማለን ብሏል። መንግስቱ ይህን አካሄዱን መልሶ በማጤን ንብረትንና የሰዎችን ሕይወት ለመጠበቅ ለመፍትሄዎቹም የፖለቲካ ምህዳሩን በማስፋትና በመነጋገር ሌላ ዘዴዎችን ቢፈልግ ይሻላል ሲል ገልጿል። ይህ የእኛ የሕግ ሰነድ ከ110 በላይ ድጋፍ እንደሚመስለኝ አሁን ደግሞ 118 የቤቱ አባላት የደገፉት ሆኗል። ለኢትዮጵያ መንግስት ጥሪ አለኝ። የአስቸኳይ ጊዜ አዋጁን አንሳ። የሰብአዊ መብቶችን ለመርገጥ ያወጣቸውን አዋጆችን፣ በተለይ ደግሞ መንግስትን የሚቃወምን ማንኛውንም ኢትዮጵያዊ አሸባሪ ብሎ ለመጥራት የሚያስችለውን የጸረ ሽብር ህግ የሚባለውን፣ ህብረተሰቡን የሚረዱ የበጎ አድራጎት ድርጅቶችን እንዳይንቀሳቀሱ ያገደውን አዋጅ ጨምሮ ሰርዝ። ሰላማዊ ሰልፈኞችን መግደል አቁም። ለእነዚህ ግድያዎች፣ እስሮችና ስቃዮች ተጠያቂ የሆኑትን ሰዎች ለፍርድ አቅርብ። ያሰርካቸውን ተማሪዎች፣ ጋዜጠኞች፣ አክቲቪስቶችን፣ ሀሳብን በነጻነት የገለጹና ሰላማዊ ስብሰባዎችን ያደረጉ የፖለቲካ መሪዎችን ሁሉ ፍታ። ከሀገርህ ዜጎች ጋር ሁሉ፣ በተለይ ደግሞ እነዚህ መሬታቸውን እንዲያጡ እየተደረጉ ያሉትን የሚያካትት የእድገት ጎዳና የተለመ ስትራቴጂ አውጣ። በዚህ ላይ የተባበሩት መንግስታት ድርጅት መርማሪ ምንም አይነት ገደብ ሳይኖርበት የሰብአዊ መብት ረገጣዎችን ይመረምር ዘንድ ያለ ገደብ ምርመራውን እንዲያካሄድ በርህን ክፈት። ምንም ገደብ የሌለበት በማንኛውም ሰዓት ወደ ፈለግክበት ሄደህ መርምር። የፈለግከውን ሰው ያለ ፍራቻና ያለ በቀል አነጋግር እንዲል ለኢትዮጵያ መንግስት ጥሪ አደርጋለሁ። የህግ ሰነዱ እንደሚለው በአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ሪፖርት ላይና በዩኤስአይዲ እንደተገለጸው በኢትዮጵያ ዲሞክራሲን፣ የህግ የበላይነትን፣ ሰብአዊ መብትንና የኢኮኖሚ እድገትን፣ ሰላምንና ጸጥታን በማስመልከት ሁለገብ ስትራቴጂ በማውጣት ሌሎችን ጨምሮ ከኢትዮጵያ መንግስት ጋር በመተባበር ሰቅጣጭ የሰብአዊ መብት ረገጣ ያደረጉትን ሰዎች ተጠያቂ የሚያደርግ ተገቢ የሆነ እንደ ዓለም አቀፉ የማግኔትስኪ ህግን የመሰለ ተጠያቂ የሚያደርግ ህግ መኖር ግድ ይላል። ወይዘሮ አፈ ጉባኤ፣ ንግግሬን የማጠቃልለው የሚከተሉትን ሰዎች በማመስገን ነው። በዚህ የህግ ሰነድ ላይ ድንቅና ቁርጠኛ አቋም በመያዝ ሰነዱ ለዚህ ጉባኤ እንዲቀርብ በከፍተኛ ደረጃ ደጋፊ የነበሩትን ኮንግረስማን ማይክ ኮፍማንን፣ በእርግጥም የአብላጫው መሪ የሆኑትንና ጉዳዩ ለአፈ ጉባኤ እንዲቀርብ የደገፉትን፣ እንዲሁም ከኔ ከዲሞክራቲክ ፓርቲ ወገን ያሉትን ባልደረባዎችን። ይህ ህግ በሁለቱም ፓርቲዎች የተደገፈ ሰነድ ነው፣ መሆንም የነበረበት ነው። በተጨማሪም ከፍተኛ አፍሪካን ውስጥ ከፍተኛ አባል የሆኑትን ለሰነዱ ላደረጉት ድጋፍና ለሰጡት አመራር ወይዘሮ ቤትን፣ በተጨማሪም ሊቀመንበር ሮይስንና ከፍተኛውን አባል አንግልን ላመሰግን እወዳለሁ። ይህ እንዲሳካ የሰብአዊ መብት በኢትዮጵያ በሚገባ እንዲረጋገጥ ያላሰለሰ ጥረት ሲያደርጉ የቆዩትን የኢትዮጵያን አሜሪካን ማህበረሰብ በሙሉ ላመሰግን እወዳለሁ። ይህ ዛሬ የመጀመሪያው እርምጃ ነው። ይህ አካል ሙሉ በሙሉ ከተጨቆኑት ጎን የሚቆምና ከጨቋኞች ደግሞ በተቃዋሚ ጎራ የቆመ መሆኑን ላረጋግጥ እወዳለሁ።
Of this body being absolutely in solidarity with the oppressed and standing in opposition to the oppressor.
Waiting for a change to set us free. Waiting for the day when you can be you and I can be me. Waiting for hope to come around. Waiting for the day when hate is lost and love is found. Waiting for a change. Waiting for a change. Change. For all the brave and the souls who went before us. Stand tall and proudly lift your voices. Let them know who we are and our choices. And one day we won't have to sing this chorus. Waiting for a change to set us free. Waiting for the day when you can be you and I can be me. Waiting for hope to come around. Waiting for the day when hate is lost and love is found. Waiting for a change. Waiting for a change. 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 Ooh.
በርግጥም የኢትዮጵያ ሕዝብ ስር ነቀል ለውጥ እየጠበቀ ነው። ከዚህ በላይ ያዳመጣችሁትን ሙዚቃ የተጫወተችልን ታዳጊ ወጣት ሊዲያ ነች። ሊዲያን አመሰግናለሁ። አድማጮቻችን፣ እናንተም በእኔ ስም እንደምታመሰግኑልኝ ተስፋ አድርጋለሁ። የተጫወተችልን ሙዚቃ Waiting for a Change የሚል ነው። ከዚህ ቀጥሎ መሰረታዊ የሆኑ በአሜሪካ መንግስት በኩል ለመንግስትና ለኢትዮጵያ ህዝብ ብሎም የአሜሪካ መንግስት በራሱ በኩል ለማድረግ ያቀደውን ጉዳይ አስመልክቶ የሚከተሉትን ዝርዝሮች አስቀምጧል። ዝርዝር ተግባራቱ ባጭሩ እንዲህ ተቀምጧል። የዚህ ስራ ትርጉም የልሳን አማራ ነው።
የአሜሪካ ኮንግረስ የሚከተሉትን ተግባራት ያወግዛል። የሰላማዊ ሰልፍ አድራጊዎችን መግደልና ከተገቢ በላይ ኃይል በመንግስት የጸጥታ አካላት መጠቀም። የመናገርና የመሰብሰብ ህገ መንግስታዊ መብቶቻቸው ጥቅም ላይ ያዋሉ ጋዜጠኞችን፣ ተማሪዎችን፣ ተቃዋሚዎችንና የለውጥ አራማጆችን ማሰር። የጋዜጠኝነትና የተቃዋሚነት ነጻነትን ለመሸፈን የጸረ ሽብር ህጉን እንደ ሽፋን መጠቀምን ያወግዛል። የአሜሪካ ኮንግረስ በተቃውሞ ወቅት ማንኛውም ወገን ኃይል ከተቀላቀለበት ረብሻ እንዲታቀብ፣ ረብሻን እንዳያነሱና ሰዎች የረብሻ ተልኳቸውን እንዳይቀበሉ ጥሪ ያደርጋል። በትጥቅ ትግል ላይ ያሉ አካላት የትጥቅ ትግላቸውን አቁመው ከመንግስት ጋር በሰላማዊ ሁኔታ እንዲደራደሩ ያሳስባል። የአሜሪካ ኮንግረስ በኢትዮጵያ መንግስት በኩል የሚከተሉትን እርምጃዎችም እንዲወስድ ጥሪ ያቀርባል። የኢትዮጵያ መንግስት የአስቸኳይ ጊዜ አዋጁን እንዲያነሳ፣ የመንግስት የጸጥታ ኃይሎችን የሚጠቀሙት ተመጣጣኝ የኃይል እርምጃ እንዲያቆሙ፣ በአማራና በኦሮሞ ክልል ውስጥ የደረሱ ግድያዎች እና ተመጣጣኝ ያልሆኑ እርምጃዎች በገለልተኛ ወገን እንዲመረመሩ፣ ህገ መንግስታዊ መብታቸውን በመጠቀማቸው ብቻ ለእስር የተዳረጉ ተቃዋሚዎችን፣ ጋዜጠኞችንና የለውጥ አራማጆችን መንግስት እንዲፈታ፣ መንግስት ሰላማዊ ሰልፍ የማድረግ መብትን እንዲያከብርና የፕሬስ ነጻነትን እንዲያረጋግጥ፣ መንግስት ስለ ልማት አቅጣጫዎች ከህዝቡ ጋር በግልጽ ውይይትና ምክክር እንዲያደርግ፣ የተባበሩት መንግስታት የሰብአዊ መብት ሪፖርት የተልእኮ ቡድን ስለ ሀገሪቱ የሰብአዊ መብት አያያዝ ገለልተኛ ምርመራ እንዲያደርግ መንግስት በሩን እንዲከፍት፣ በህጋዊ መንገድ የተመዘገቡ የፖለቲካ ፓርቲ ተወካዮች የሚያነሱትን ጥያቄ መንግስት እንዲመልስ፣ በህገ መንግስታዊ መብታቸው በመጠቀማቸው ብቻ ዜጎችን የገደሉ፣ ቶርቸር እና ማሰቃየት ተግባር የፈጸሙና ያሰሩ አካል ያጎደሉ አካላት ተጠያቂ እንዲሆኑ መንግስት እንዲያደርግ፣ በቅሊንጦ እስር ቤት የተነሳውን የእሳት ቃጠሎና ግድያ፣ በእሬቻ በዓል አከባበር ላይ የደረሰውን ግድያና ለተከታታይ ዓመታት በሶማሌ ክልል በፖሊስ ኃይል ሲደርስ የነበረውን የግድያ መንግስት እንዲያጣራና ሪፖርት እንዲያደርግ፣ እንዲሁም የኢትዮጵያ መንግስት ከዚህ በታች የተጠቀሱትን ህጎች እንዲሽር ወይም ውድቅ እንዲያደርግ፣ የሰብአዊ መብት ጥሰቶች እንዲመረመሩ፣ በሰላማዊ የፖለቲካ ተቃውሞ ላይ የሚሳተፉና ለፖለቲካ ምህዳር መስፋት የሚያቀነቅኑ ኃይሎች በገንዘብ መደገፍን የሚከለክሉ ወይንም በአካሄዳቸው ላይ ተግዳሮት የሚጭኑ ህጎችን እንዲሽር፣ ከመሬታቸው የተፈናቀሉ ግለሰቦች ህጋዊ ካሳ እንዳያገኙ የሚከለክለውን ህግ እንዲሽር፣ ህጋዊ የመናገርና የመሰብሰብ ነጻነታቸውን የሚጠቀሙ ሰላማዊ ሰልፈኞችና ፖለቲከኞችን ማሰር የሚፈቅዱ ህጎችን እንዲሽር፣ የተራድኦና በጎ አድራጎት ስራዎችን የሚገድቡ ህጎችን እንዲያነሱና እንዲሽሩ ማድረግ። ይህን ተከትሎ የአሜሪካ ህግ መምሪያ ምክር ቤት ወይም ኮንግረስ የሚከተሉትን ጥሪዎች ለተለያዩ ወገኖችም ያደርጋል። የአሜሪካ የውጭ ጉዳይ ሚኒስቴር የሚያደርገውን የጸጥታና የደህንነት እገዛ እንደገና እንዲያይና እንዲመረምር፣ እንዲሁም አሜሪካ ለኢትዮጵያ የምትሰጠውን እርዳታ በአንክሮ እንዲያጤን፣ በኢትዮጵያ ውስጥ ለሚደረግ የተሻለ አስተዳደር መምጣትና ዲሞክራሲ እንዲሰፍን የሚደግፍ ስትራቴጂ የማዳበር ተልእኮን በዩኤስአይዲ በአግባቡ እንዲወጣ ማድረግ፣ የውጭ ጉዳይ ሚኒስቴር ከገንዘብ ሚኒስቴር ዲፓርትመንት ጋር በመተጋገዝ በኢትዮጵያ ውስጥ በማንኛውም የአገሪቱ ዜጋ ላይ ያለ ፍርድ ግድያ፣ ቶርቸርና ስቃይ እንዲሁም ከባድ የሰብአዊ መብቶች ጥሰቶችና ረገጣ ላይ የሚሳተፉ አካላት ወይም ግለሰብ ባለስልጣናት ላይ አስፈላጊውን ማዕቀብ እንዲጥል፣ በመጨረሻም የኢትዮጵያ ሕዝብ ሰላማዊ በሆነ ሁኔታ ህገ መንግስታዊ መብቱን እንዲጠቀም ይህ ምክር ቤት ድጋፍ እንዲያደርግ ጥረት ያደርጋል።
አማራነን ነባር ህዝቦች ባለ ታሪክ ባለ ገድል ጊዜ አቅንቶን የማንበድል ዘመን ገፍቶን የማንጎድል
የአማራ ህዝብ እግሩን ለጠጠር ደረቱን ለጦር ሰጥቶ በየዘመኑ የተነሱትን የውጭ ወራሪዎችና ሀገር በቀል ተባባሪ ባንዳዎችን የጥቃት በትር ከወገኖቹ ጋር አብሮ በመመከት የዛሬውን ነጻነት ያመጣ ወገን እንጂ የሌሎችን ነጥቆ የሚኖር ባለመሆኑ ታሪክ ምስክር ነው።
ባበው ቁና ግብ ሰፋሪ፣ ባበው ስሪት ደም አድራቂ።
የአማራ ህዝብ ዲሞክራሲያዊ ብሔርተኝነት ለ27 ዓመታት በህዋት ኢህአዲግ በግልጽና በስውር የደረሰበትንና እየደረሰበት ያለውን ሁለገብ ጥቃት በህብረት መክቶ የሁሉም ኢትዮጵያውያን መብትና ነጻነቶች በእኩልነት የሚከበረባትን ሀገር የመፍጠር ያጠናክራል።
የተከባበርን አማራነን ስጡን ህዝቡ ተዋህደን ደስተኞ
በአማራ ዲሞክራሲያዊ ብሔርተኝነት መጠንከር በሻቢያና በህዋት የተቀናበረውን የሀገር ሉዓላዊነት የገሰሰ የህዝብን አንድነት በማናጋት ድብቅ ተልእኮን አምክኖ የኢትዮጵያውያን ህብረትን ያጠነክራል። ለዚህ መልካም ጉዞ ደግሞ መደራጀት አስፈላጊ ነው። በጠንካራ ድርጅት የማይመራ ትግል ደግሞ ግብ አይኖረው።
ስለሆነም የሞሮሾ ገሬድና የአማራ ድምጽ ሬዲዮን ለማጠናከር የድርጅቱ ሊቀመንበር አቶ ተክሌሻውና ዶክተር አበባ ፈቃደ በተገኙበት አፕሪል 19 2018 በኢየሩሳሌም ከተማ በኪንግ ዳቪድ ጎዳና ቁጥር 26 YMCA ሆቴል የመሰብሰቢያ አዳራሽ ውስጥ ታላቅ የገቢ ማሰባሰቢያ ዝግጅት ላይ በመገኘት ለአማራ ህብረተሰብ የነጻነትና የፍትህ ትግል አጋርነትን ያረጋግጡ። ድርብ ያብር አንበሳ ያስር ነውና በውቅ ባህላዊ የሙዚቃ ባንድ የእስራኤልን 70ኛውን የነጻነት በዓልም ያከብሩ። ከኢየሩሳሌም ውጭ ለምትመጡ መኪና ማቆሚያ ስፍራ አዘጋጅተናል። በግል ለሚታዘዙ የመጠጥ አይነቶችም ታላቅ ቅናሽ ተደርጎልዎታል። ኑ ድምጽ ለሌለው ወገነው ድምጽ ይሁኑ። የአማራ ዲሞክራሲያዊ ብሔርተኝነት ይለመልማል። ኢትዮጵያ በክብር ለዘላለም ትኑር።
ይገዢ ያልደፈረ ባልበላት ያልበደ
አማራነትን ተኩልን ነፃ ህዝቦች እንደነበር
ነፃ ህዝቦች እንሆናለን።
የተከበራችሁ አድማጮቻችን የአባ ገብረ ኢየሱስ ኪዳነ ማርያምና የአባ ገብረ ስላሴ ወልደ ሃይማኖትን ከእስር መለቀቅ አስመልክቶ ባልደረባዬ ደምስ በለጠ ከቀሲስ አስተርየ ጽጌ ጋር አጠር ያለ ቆይታ ይኖረዋል። ተከታተሉት።
የሚደብቀኝ አይተኛም የሚደብቀኝ አይተኛም አያንቅላፋም የሚደብቀኝ አይተኛም።
አባ እንደተለመደው እንግዲህ ዛሬም ልናስቸግረው ነው። እንደሚሰሙት በአገራችን ታስረው የነበሩት ዋልድባ መነኮሳት ተለቀዋል በዛሬው ቀን እና እንደው የተሰማውት ነገር ካለን እንዲያነጋግሩን ብለን ነው ዛሬ የጋበዝነው። እና እንኳን ደህና መጡ አባላለሁኝ።
እንኳን ደህና ቆያችሁኝ። ይሄንን እንድንሰማ ለበቃን ለፈቀደ አምላክ ክብር ምስጋና ይግባው። ለነሱም ጥንካሬው የሰጠ ለኛም ደግሞ ለዚህ ችለት ለዚህ ሰዓት ደስታችንን ለመካፈል ለበቃን አሁንም ላለው አምላክ የተመሰገነ ይሁን።
እንግዲህ እነዚህ ሁለት የዋልድባ መነኮሳት እስካሁን ድረስ ምንም ወንጀል ሳይገኝባቸው በመንኩስናቸው ይህ ግፍ ተፈጽሞባቸዋልና መፈታታቸውን አስመልክቶ የሚሉት ነገር ካለ።
በመጀመሪያ ከገዳም ከነበሩበት ገዳም ተይዘው ታስረው እስከዚህ ደቂቃ ድረስ ያሳለፉት ጊዜ መከራ ስቃይ ነው ብንልም በአለማዊ አንጻር ስናየው ለነሱ ግን ምን ጊዜም ቢሆን እመኔ ሞትኩ ለእግዚአብሔር መውት ወይም ምን ሃየውኩ ለእግዚአብሔር አሃዩ እንዳለው ቅዱስ ጳውሎስ እስር ቤትም ኖሩ እዚያም ኖሩ ቢሞቱም በሕይወት ቢኖሩም በእግዚአብሔር እጅ እንጂ በአሳሪና በአሳሳሪ እጅ አልነበሩም። እንግዲህ እነዚህ ሰዎች እድለኞች ናቸው። ክርስቶስ በወንጌሉ ብፁ እያለ የተናገረው በወንጌል የታሰሩትን የጠየቃችሁ ያስፈታችሁ ብፁዓን ናችሁ ነው የሚለው። እነዚህ ሰዎች ግን የታሰረውን ለማስፈታት ወይም ደግሞ የታሰረውን ለመጠየቅ ሳይሆን ራሳቸው ናቸው የገቡበት። አሁን እነዚህ ብፁ ከሚለው ቅጽል ይልቅ ወደ ላይ ወጣዋል ማለት ነው። ወደ ላይ ከወጡ ከብፁ ጋር አብሮ የሚሄደው ቅዱስ ነው። አሁን እንግዲህ የሚታሰር የበደለ የዋሸ የቀጠፈ የሰረቀ ነው። እነዚህ ሰዎች ግን ይህን ሁሉ ሳያደርጉ ነው የታሰሩት። በቦታው ያሉት ሰዎች በቤተክርስቲያኒቱ ራስ አለን የሚሉ ሰዎች ከዚህ በፊት የሉም ብለናል። ቤተክርስቲያኒቱ ታስራለች፣ ተደብድባለች፣ ተሰብራለች። ስለዚህ ቤተክርስቲያኒቱ ቅድስት ናት። ግን አሁን በዚህ ዘመን ያሉ ሰዎች እታች ወረዱ። ምክንያቱም የታሰረውንም ለማስፈታት አልሞከሩም፣ አልጠየቁም። እንዲያውም ተላልፈው እንደነዚህ ሰዎች አልተጋረዱም፣ መከራውንም አልተሳተፉም። ታዲያ እንግዲህ እነዚህን ሰዎች ቅዱስ መጽሐፍ ክርስቶስ እንዴት ይፈርጃቸዋል? ይከንኖ ወይ መስትሮ ወይ አበው መክፈልቶ مثل ما دلوان حبب كايواك إيسنن انجدي بزيه كمسا كفم عقال مسا كفم الفو الجابير عصد تاكوه عقال مالت كاساري وقارا كاساري وقارا تبارو زم مالت يمياس كتلو كشومتو يوارد انجاو مثل يتي قبانو ميلو ونجرو عون انجدي النزي سوش يالو بسننا بيتكنا تزوري عيالو تنسو شنان نتعطراتشو እነዚህ ወደ ላይ ወጡ ወደ ቅድስና ተጎተቱ ወጡ ካሳሪው ጋራ ያሉት ብፁዓን ቅዱሳን ሊባሉ ቀርቶ ሐቀየስነን ጥርስ ከማፋጨት ውስጥ ከተቷቸው ተብለው በወንጀል የተፈረደባቸው ናቸው። ምክንያቱም ካሳሪው ከደብዳቤው ጋራ ተባብሯል። ቅዳሴያችን አው የጧት ጸሎታችን ወደ ቅዳሴ ከመግባታችን በፊት እለይት መለደው ታገኝ ወለለበዱ በጸጋ ተፈውስ ወለለ በመዋቂት ጽንዋን ዘምስል የሆኑት ይሄሉ እያልን ነው ወደ ቅዳሴው የምንገባው። ይሄም ማለት አምላካችን ወይ ከሚጨነቁት ጋር አለህ በጽኑ ስራሽን ካሉት ድስሩኞች ጋር ነው ያለው ይያል ነው ምን ነው አሁን በመላ ኢትዮጵያ ያለንኛ ካህናት በየገዳማቱ በየአድባራቱ የነን ካፈለዋለን ለድራማ ነበር ምን ነው ወይ ደግሞ ህዝቡን ለማካለል ነው ምን ነው ከነዚህ ሰዎች ጋር እግዚአብሔር ነበር ብሎ ጸሎቱን የሚነግረን ከሆነ እግዚአብሔር ከታሳሪዎች ጋር እንጂ ካሳሪዎችም ጋር አይደለም እስራትም ካልጎበኙሽ ጋር አይደለም። ስለዚህ እኛ ቅዳሴያችንም ጸሎታችንም ካንቱ ነበር ማለት ነው። የነ ሁሉ እነዚህ ሰዎች ይዘውተዋል። አሁን እግዚአብሔር ተመሰገነ ይሁን የኢትዮጵያ ቤተክርስቲያን ከእስረኞች ጋር በመሆኗ በመሳተፏ ልንኩራባቸው ደስ ይለሚገባል። በቤተክርስቲያኑ ዙሪያ ባሉት ግን እናፍርባቸዋለን አይደሉም። መጽሐፍ ቅዱስን ጸሎታችንን ቅዳሴውን ሁሉን ነገር አደሰጋር አላሳዩም እንዲያውም ታች ወረዱ። ቅዳሴያችን ምን ይላል? ወለ እስራን በመዋቅህት ወለ ለሃለው ውስተ ስደት ወጨዋዌ ምንድነው ምንለው የተጨነቀችው ነፍስ ሁሉ አሳርፍ አሳርፍ በሰንሰለት የታሰሩትን በስደት በመርኩ ያሉትንም አሳርፍ አሳርፍ ነው ምንለው። በቤተክነቱ ዙሪያ ያሉትን ግን
በቤተክርስቲያን ዙሪያ ሲሉን በቤተክርስቲያን በቤተክነቱ ዙሪያ ሲሉ እነማን ናቸው?
እንግዲህ ካቡነ ማቲያስ ጀምሮ እስከ መምሪያ ሐላፊዎች እስከ ደብር አለቆች በጠቅላላ በቤተክርስቲያኒቱ አውደ ምሕረት ሁሉ ላይ የቆሙ እኔ ከኢትዮጵያ እንኳን ውጭ ሆነው አለቃነን መምራነን ሰባኪያነን ያሉትን ሁሉ የሚያጠቃልል ነገር ነው። በአውደ ምሕረቱ ላይ ቆመው የነበሩ እነዚህ ሰዎች ታስረው ህዝበ ክርስቲያኑ የተየቃየ አብሮ የጮኸ እነዚህ ሰዎች ይፈቱ ይፈቱ ብሎ በየለቱ ስማቸውን ያልጠቀሰ ስማቸውን ያላስታወሰ ሁሉ ተጠያቂ ነው። ቅዳሴው የሚለው ምንድን ነው? አሳርፍ አሳርፍ አሳርፍ። ማንም አሳርፍ የምንለው እግዚአብሔርን ነው። የተጨነቀች ስነት አሳርፍ፣ እረፍት ስጣቸው። የተያዙትን ሁሉ በመሪር አገዛዝ ስር የወደቁትን ሁሉ አምላካችን በቸርነት አድናቸው ነው። ነገር ግን ከላይ ጀምሮ እስከ ታች በዚህ ዘመን ከጥቂት ሰዎች በቀር አላውቅም ያለን ሁሉ ሰዎች ዝም ከማለት አልፎ እነዚህ ሰዎች ታራሚዎች ናቸው ብሎ ነው ወያኔ ያስራቸው። ታራሚ ማለት ከህግ ውጭ ወጡ፣ እነሱ በፈረጁት እነሱ የፈሩትን ስራ ሁሉ አሜን ሁሉ ብሎ የማይቀበል ሁሉ ታራሚ። አሁን እንግዲህ በቤተ ክህነቱ ዙሪያ ያሉት ሰዎች ከመንግስት ጋር ተባብረው ታራሚ 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 ይሏቸው ነበር እንጂ እነዚህን ሰዎች ሊቀቋቸው ታራሚዎችም አይደሉም። ከገዳም ወጥተው እናንተም ሲያምጹ አላገኛቸዋቸው ከገዳማቸው ነው ያጣቸዋቸው ሊቀቁ አላሉ። ስለዚህ አሁን እንግዲህ እነዚህ ሰዎች አምላካችን እባክህ እረፍት ስጣቸው እረፍት ስጣቸው ብለን እምንለው እምንለምነው ገለበጡት ገለበጡት ታራሚ የሚል እረፍት እንደሚገባቸው መለቀቅ ነፃነት እንደሚገባቸው እያወቁ ይሄን ከመናገር ይልቅ ታራሚ ብሎ አብረው ደብለው ከሰዋቸዋል። እንግዲህ ከቅዳሴው ጋራ ከምን ቀድሰው ቅዳሴ ጋራ ተጋጨ ወደቁ እነዚህ ሰዎች በጠቅላላ። ወዲያ አረጋዊ መንፈሳዊ ወደ መጻፈ መነኮሳቱ ሲሄድ ከመእይርኩሽ ልቡ በህሊና ዝሙት ከዓለም ሰዎች ራቁ ራቁ ከዓለም ሰዎች ጋር አትተባበሩ። ምክንያቱም ከዓለም የሚጎርፈው ድሎት ገንዘብ ጥንጦት ሁሉ ልባችሁን ያማልለዋል እንዲያስታችሁ ከዓለም ተገለሉ ነው የሚለው። ዝክልና ዘይሚያንን ሁሉ ትፍሲታተ ይነጽሮ ለእግዚአብሔር በወየውስተ ልቡ ከዚህ ከዓለም ደስታ ከመኳንንት ከባለስልጣናት ከሳሪ ጋራ ያልተባበረ ሰው ከደስታ ራሱን አገለለ። በዚህም ጊዜ እግዚአብሔር ማያት ይጀምራል። ህሊናው ይጸዳለታል። መንፈስ ጋር ያድርበታል ይላል። ነገር ግን ካሳሪ ጋራ ከደብዳቢ ጋራ ከመንግስት ጋራ ከተባበረ መልኩም ልቡ ይጨልማል፣ ይደነድናል፣ ቅፈተ ልቡ ይገሳል። ይህንን ማያት አይችልም እያለ መጽሐፈ መነኮሳቱ ይናገራል። እንግዲህ ቤተ ክርስቲያናችን የክርስቶስን ቃል የምትናገር ጸሎቷ ሁሉ ይሄ ከሆነ እንግዲህ እነዚህ እላይ የነበሩ ሰዎች ምንድን ነው የሚሉት? ምንድን ነው እየሰሩ ያሉት? ምንድን ነው እየተናገሩ ያሉት? ምንድን ነበረ ሲያዳምጹ ሲሰሙ ሲፈጽሙ ሲያስፈጽሙ የኖሩት? ቅዱስ ጳውሎስ በአንድ ወቅት ታሰረ። የታሰረው ለወንጌል ለእምነት ብሎ የታሰረው አደባባይ ቆመ። ምንድን ነው ያለው ለአሳሪዎች ሁሉ? እንግዲህ እኛ እኔ የምናገረው እውነት ነው፣ ትክክል ነው። እምሰራው ስራ ሁሉ ትክክል ነው። እምመኝላችሁ እጄ ላይ የገባውን ሰንሰለት አልመኝላችሁም። ነገር ግን እስር ቤት መግባቴ፣ መታሰሬ፣ ይህ ሁሉ ያስከተለው ኮንሲኮንስ ምክንያቱን ግን አብራችሁ እንድትሳተፉ ወደዚያ ሊቀል ያለው እያለ ተናገረ። እነዚህ ሰዎች ለዚህ በመብቃታቸው ሁላችንም አኩርተውናል እና ልናመሰግናቸው ይገባል። በዚህ አጋጣሚ እነዚህን ሰዎች የጠየቋቸው ከነሱ ጋር እስር ቤት የነበሩ ሙስሊሞች ናቸው ተባለ። ይሄ ደግሞ የበለጠ ላይ ላሉት ሰዎች፣ በዚህ በቤተ ክህነቱ ዙሪያ ላሉት ሰዎች የመጨረሻ ውድቀት። ወንጌሉ ለማናውቀው ታሰረ ከተባለ እንወቀውም አንወቀውም ይስረቅም ይበድልም የኛ ጉዳይ አይደለም። እስራት ከታወጀበት መጠየቅ ነው። እነዚህ መነኮሳት እኮ የቤተ ክርስቲያን አባቶች ናቸው። የከፋ የሚያደርገው አብረው የተሳተፉ ናቸው። የመንፈስ አባት ናቸው። ከዋልባ ገዳም ነው የመጡት። ለእነዚህ ሰዎች አለመጮህ አለመመስከር በስልጣን ላይ ባሉት ላይ የሚመጣባቸው እዳ በደል ሊወጡት የማይችሉት ሸክም ነው። እንግዲህ
አዎ፣
ሌላው የሚያስጨንቀኝ ነገር እነዚህ ሰዎች ሲወጡ የሚያስደንቅ ነገር ተናገሩ። የሚያስደንቅ ነገር በመጀመሪያ ከእነሱ ጋር ለቆመው ሁሉ ምስጋናቸውን አቀረቡ። ለመላ ኢትዮጵያ ህዝበ ክርስቲያን፣ ያን ብቻ ለታሰረው ሁሉ፣ እውነት ለሚፈልገው ሁሉ፣ ለሙስሊሙም፣ ለጁም፣ እምነት ለሌለው ሁሉ፣ በዚህ መንግስት ለተጎዳ፣ እስራትን ለቀመሰ፣ ለታሰረውም ላልታሰረው፣ የኢትዮጵያ ህዝብ በአሁኑ ጊዜ ከዳር እስከ ዳር እስረኛ ነው። ለዚያ ሁሉ አድሬስ አድርገዋል፣ ጥሪ አስተላልፈዋል።
እንዲህ ነው ያሉታ። ከእኛ ጋር በመከራ ሰዓት ከጎናችን ያልተለያችሁ፣ ድምጻችንን ለዓለም ህዝብ ያስተላለፋችሁ በሙሉ የሚከፍላችሁ ልዑል እግዚአብሔር ነው። አሁንም ጥያቄያችን መልክ እስኪያገኝ ከጎናችን አትለዩ። ጥጃ ነው ከታሰረበት ተፈቶ የሚሄድ። ሰው ከታሰረበት ዝም ብሎ አይሄድም። ወገኖቼ፣ እኛ ብንፈታም የታሰርንበት ምክንያት አልተፈታምና መልስ እስኪያገኝ አትለዩ። እግዚአብሔር አምላክ ስላደረገው ሁሉ እናመሰግናለን። እሱ ይርዳን፣ አሜን ብለዋል።
ይህ እንግዲህ የእንጦንስ መልእክት ነው። የመጀመሪያው አባት እንጦንስ ህዝቡ ችግር ውስጥ ሲገባ ከነበሩበት ገዳም ተንቀሳቅሰው ህዝቡን ነጻ ወጡ። ነጻ ከወጡ በኋላ ተመልሰው ወደ ገዳም ሲገቡ ይህንን ነገር ነው የተናገሩት። እግዚአብሔር የተመሰገነ ይሁን። የኢትዮጵያ ቤተ ክርስቲያን በዚህ በቀውጥ ጊዜ፣ በመከራ ጊዜ ከህዝቡ ጋር የሚታሰር ከህዝቡ ጋር የሚፈጭ ከህዝቡ ጋር የሚቆላ አባት ማግኘታችን አኩርቶናል። ቤተ ክርስቲያኒቷ ይችናት አልተሰበረችም፣ አልሰበሯትም። አለች፣ ቤተ ክርስቲያኒቷ አለች፣ አልተሰበረችም። አለመሰበሯን መንፈሷ፣ ልዕልናዋ፣ እምነቷ ጠንክሮ በእነዚህ ሰዎች በማየታችን ሁላችንም ደስ ሊለን ይገባል። ግን ወዮ ላሳሰረው፣ ዝም ላለው፣ አሁንም ቁጭ ብሎ ለሚስቀው ወዮለት። የሚመጣውን ጥያቄ እንዴት እንደሚመልሰው እኔ አላቅም። ሸክሙ በእነሱ ላይ የከበደ ይመስለኛል። ደግሞም ነው ሌላው እኔን የሚያስጨንቀኝ፣ እነዚህ ሰዎች ማን ነው ያሰራቸው? ወያኔ ነው ያሰራቸው? ለምንድን ነው ያሰራቸው? ገዳሙን በመድፈሩ ነው ያሰራቸው። ታዲያ ለዚህ መቆም መጮህ የሚገባው ማዕከላዊው ጽሕፈት ቤት እና አቡነ ማትያስ ነበሩ። ምንም አላሉም። ምንም የተናገሩት ነገር የለም። የጮኸው ግን ጠቅላላ የኢትዮጵያ ሕዝብ ነው። ከዳር እስከ ዳር የጮኸው ከካህናቱ ጋር ግን ከካህናቱ እንኳን ኮንሲስተንት የሚቀጥል ጮህ ያሰማ ያንቻል አይደለም። ተራው ሕዝበ ክርስቲያን ምዕመናን ግን ጮኸዋል። እስላሞችም ጮኸዋል። በእኛ በኦርቶዶክስ ካህናት እንሰብካለን የምንል በህዝብ አደባባይ የምንቆም ግን ወዮልን። ያንን አላስ ከእነዚህ ሰዎች ጋር አልታሰርንም። ከበዩ ጋራ ከጠጭ ከሚበላው ጋራ ከሚደበድበው ጋራ ከሚያስራቸው ጋራ የዚያን ስሜት እያከበርን እንሄድ እንጂ እነዚህ ሰዎች ረስተናቸዋል። የሚመጣብን ጥያቄ ከህዝበ ክርስቲያኑ ፈተና ልንመልሰው የምንችለው ነገር አይደለም። እንግዲህ ይህ ሆኖ እያለ እነዚህ ሰዎች ቢፈቱ ወዴት ነው የሚሄዱት? መንግስት ገዳማቸውን አፍልሶታል። ወደ ሌላ በረሃ ገዳም ቢሄዱ በመንግስት እጅ ነው ያለው። ቤተ ክህነቱም እንግዲህ መጀመሪያም እንኳን አስፈታቸው አላሉም። በመፈታታቸውም ደስ የሚላቸው አይመስለኝም። ለምን? ህዝቡ ንጽጽር ውስጥ ስለሚገባ፣ የህዝቡ አቴንሽን እነዚህ ላይ ስለሚሆን እነሱን የሚጋረዳቸውን ሁሉ ከማጥፋት ወደኋላ እንደማይሉ የታወቀ ነገር ነው። ምክንያቱም እስካሁን ድረስ የምንሰማው ቤተ ክርስቲያኒቱ ያሳደገቻቸውን ሊቃውንት ስም እየሰጡ መናፍቅ ናቸው እንዲናቸው እያሉ ስማቸውን እየለቀለቁ አጥፍታቸዋል። እያደኑ ከያለበት ባንቺም የተሰደደውን አለቀቁትን። ይህን መንግስት የሚቃወም መስሎ ከታያቸው አንድ ነገር ከተናገረ አንድ ነገር ከጻፈ እያሳደዱ አጥፍተውታል። ስለዚህ ነው ቤተ ክርስቲያኒቱ አሁን ከእነዚህ ሰዎች በቀር ባዶ የሆነችው። በውጭ የሚወጡትም የሚገቡትም አብረው ተካፋዮች ናቸው። በብር የገዙ ናቸው። አብረው ሁሉን ነገር የሚካፈሉ ናቸው። አሁን እነዚህ ሰዎች ቢወጡ ማን ነው የሚቀበላቸው? ወደና ወደ ማቲያስ ይሄዱ ነው ወይስ ወደ መንግስት ይሄዱ ነው ወይስ ወዴት ነው የሚሄዱት? አሁን እዚህ ላይ መላ የኢትዮጵያ ህዝብ አይኑን ሊጥልባቸው ይገባል። የኔ ፍርሃቴ አልሆነ እነዚህ ሰዎች ታስረው ቆይተዋል። ሰዎች ናቸው። ይህ መፍልሳችን፣ አይኑራችን፣ ሰውነታችን አንድ ቦታ ገብቶ አልሆነ ቦታ ገብቶ ከተቀረቀረ የነበረ ኳሊቲ ሁሉ ልንሰት እንችላለን። ሰዎች ናቸው። እዚያ ወይን ቤት በቆዩበት ጊዜ መጽሐፍ ተከልክለው አምልኮታቸውን ገዳማዊ ስርዓት ያንን ያደጉበትን የተቀረጹበትን የተጠሩበትን እንዳያገኙ ልብሳቸውን እንኳን እንዳያዩት ተደርገው ታስረው እንደነበረ ነው የሚነገረን። ይሄ እንግዲህ የተፈጥሮ ሰውነታችን እነሱ ከሰማይ የወረዱ አይደሉም። ማንም ሰው እንደሚፈተን ይፈተናሉ። የእኔ ጭንቀቴ እነዚህ ሰዎች ከተፈቱ በኋላ ዝም ብለው አልባሌ ቦታ ወስደው ጥለው እንዲህ ሲያደርጉ ተገኙ የሚል ሌላ ነገር ይሄ መንግስት ያስከትልባቸዋል። ይሄ መንግስት ባያስከትልባቸውም እነዚህን ሰዎች መያዝ የማይፈልጉ ክብራቸው ልዕልናቸው ከፍ ብሎ እንደ ድባብ መዘርጋቱን ያዩ እንደ ተቀናቃይ ስለሚያዋቸው ቤተ ክህነቱ ራሱ ከማጥፋት አይመለስላቸውም።
የሚገርመው አባ እነዚሁም መነኮሳት አባ ገብረ ኢየሱስ ኪዳኔ ማርያም እና አባ ገብረ ስላሴ ወልደ ሃይማኖት ከወጡ በኋላ አዲሱ ጠቅላይ ሚኒስትር ጋር ሄደን የታሰሩት የኢትዮጵያ ሰዎች ሁሉ እስኪፈቱ ድረስ እንጮሃለን ብለዋል።
ይሄ መቼም የሚያስደንቅ ነገር ነው። ይሄ እኔ አሁን እኔን ወደ ሌላ ነው ይወሰደኝ። ቅዱስ ጳውሎስ ታስሮ በፊልክስ በቆመ ጊዜ የተናገረው ነገር ነበረ። ከዚህ ከሰንሰለቴ በቀር እኔ ውሸት ተናግሬ ሐሰት ተናግሬ አልታሰርኩም። የታሰርኩበትንም ታውቃለህ አንተ ፊልክስ ወይ አንተ መስክር ብሎ ቀረበ ጳውሎስ። አሁን ያ ዳኛው ምንድን ያለው እንዴ? እነዚህ ሰዎች እምነታቸው ጠንካራ ነው። እኔንም ወደ እናንተ እምነት ልትከተኝ ትፈልጋለህ አለው። አሃ አግጣ ሆይ እምነት እንዲያውም ያ ብቻ አይደለም ከስራቴ በቀር እንደኔ እንድትሆን እፈልጋለሁ ወይ አለው። ወንበሩ ላይ የተቀመጠውን ባለስልጣን ነው። እነዚህ ሰዎች መልካም አጋጣሚ አገኙ። ይሄዱ ለፕራይም ሚኒስቴር ይንገሩት፣ ዳኛ ሆይ ያንተ መንግስት ያንተ ፓርቲ አስሮናል። የታሰርንበት ሐሰት መሆኑን ታውቃለህ። ልብህ ልክ እንደ ቅዱስ ጳውሎስ ታውቀዋለህ። እንደኛ የታሰሩትን ሁሉ ይፈቱ፣ አለበለዚያ መልሰክተተን ለእኛ ዓለም ኢምንትን ምናችንም አይደለም። መጀመሪያ ይችን ዓለም ክደን ነው ወደ ገዳ መሄድ ነው። አሁንም የሚጣፍጠን የሚሸተንም የለም። በመታሰራችን እግዚአብሔር እናመሰግናለን። ለቤተ ክርስቲያናችን ታስረናል። ቁም አንተም ቀጥ ብለህ ቁም። እኛን ብቻ አይደለም ወደኋላ የታሰሩትን ሁሉ እንዲፈቱ ታደን። በጸሎት እንረዳሃለን፣ እንተባበርሃለን። ለኢትዮጵያ ሕዝብም ጥሪያችን እናስተጋባለን። በርታ ለማለት መብቃታቸው ከዚህ የበለጠ ደግሞ ሌላ ድል የለም። ልክ ቅዱስ ጳውሎስ የገጠመውን እድል ነው እነዚህ ሰዎች ያገኙት። አሁን ደግሞ የነገርከኝ ወደ ቅዱሳት መጻሕፍት እንዲገባ ነው ያደረግከኝ። የጳውሎስን ሕይወት እንዳየው ነው ያደረግከኝ። እንዲያውም ከነ ሰንሰለታቸው ቀርበው ሰንሰለቱንም አይጣሉ ይዘው ሲግሙ ይሄ ሰንሰለት በመላ ኢትዮጵያ እየታሰረ ነው፣ በኢትዮጵያ እየታሰረ ነው፣ በኢትዮጵያ ቤተ ክርስቲያን እየታሰረ ነው። ቤተ ክርስቲያናችን ታስራለች፣ በእኛ ውስጥ ግን አልታሰረችም። እና አቡነ ማቲያስ ግን አስረዋታል። የኢትዮጵያ ሕዝብ ታስሯል። መላ የኢትዮጵያ ሕዝበ ክርስቲያን ተደብድቧል። ኦሮሞ ሁሉ ተሰብሯል። አንተም አለህበት ታውቀዋለህ። ፍረድ ብለው ኃላፊነቱን ሰጥተው ምስክርነታቸውን ሰጥተው ከኢትዮጵያ ሕዝብ ጋር ለመቀላቀል እድል በማግኘታቸው እነዚህ ቅዱሳን ብፁዓን አባቶች ናቸው ሁላችንም ደስ ይለን ይገባል ዛሬ እጅግ ኮራል እጅግ ኮራል ኩራታችን ፍጹም የሚሆነው ግን መላ ኢትዮጵያ በገጠር በከተማ ያለው ሁሉ እጁ ከሰንሰለት ወልቆለት በተወለደበት መንገድ ባደገበት ቀየ እንደ ልቡ ሆኖ ሲንቀሳቀስ ማየት እንናፍቃለን ደስታችን ያን ጊዜ ፍጹም ይሆናል ዛሬ ግን በዚህ በሰማነው ትንሽ ታግንተናል አባቶች በመፈታታቸው ደስ ይለናል ነገር ግን ከነሱ ጋር በመከባበር የነሱ ደስታቸው ፍጹም የሚሆነው መላ ኢትዮጵያ የታሰረው ሁሉ ሲፈታ ነው ብሎ በማለታቸው ያን ጊዜ ነው ደስታችን ፍጹም የሚሆነው ሆኖም ግን ጸሎታችን ይያርከምቶታል የተፈቱበት ምክንያት ኤችአር ወሰነው ውሳኔ ነው እንጂ እና የኢትዮጵያ ከዳር እስከ ዳር በመቆም እንጂ መንግስት አይደለም የፈታቸው እና አቡነ ጳውሎስ አይደለም ያፈታቸው ኮንግረሱ ተሰብስቦ የወሰነው ውሳኔ ኢትዮጵያ ኮንግረሱ ስለባጭ ዛሬ ለበኮንግረስ ቤተ መንግስት ውስጥ መነጋገሪያ ሆነች ለኛ ለካህናቱ ወደት ቀደመን ኮንግረሱ ያደረገውን ቤተ ክህነት ጭንቅላት የቆሙት ሁሉ ቀድሞ ያደርጉት የሚገባቸው ነበር አሁንም እንኳን ቢሆን እግዚአብሔር ኮንግረስ ወይ የሰራው ስራ የወሰንከው ትክክል ነው ካንተ ጋር እንተባበራለን ደግሞ እኮ አያ መጣፉ የሚለው ወንጀለኛ ነው ህግም ይፈራ ሌባ ነው ህግም ይፈራ ነፍሰ ገዳይ ነው ህግም ይፈራ እንዲህ አለ ህግ ኮንግረሱ ሳውጅ ለከከነ ዙሪያ ያሉት እንዲያውም በሰላማዊ ሰልፍ መደገፍ ነበረባቸው የኮንግረሱ ውሳኔ በመላ አሜሪካ ያሉት ሁሉ ካህናት ደስ ብሎን ልንደግፈው ይገባ ነበር ይሄ ከቤተ ክርስቲያን መንቃት የነበረበት ድምጽ ነው ኮንግረሱ ያሰማው ስለዚህ እነዚህ ሰዎች ያስፈታቸው የኮንግረሱ ውሳኔ እንጂ የኢህአዴግም አይደለም የኮንግረሱ ውሳኔ የኢትዮጵያ ህዝብ ከዳር እስከ ዳር ያለቀሰው ልቅሶ አንድ ላይ ተገናኘ አንድ ላይ ገጠመ ሰማይ ሰማች መሬትም አዳመጠች መልሱን በመጠኑ ቢሆን በማግኘታችን ደስታችን ፍጹም ነው እግዚአብሔር ተመሰገነ ይሁን
አሜን አባ እንደው ሰዓቴ ስላለቀችብኝ ነው እነዚህ መነኮሳት የዋልድባ መነኮሳት ሰማዕታት ያሰኛቸዋል የደረሰባቸው ነገር
አዎ እንግዲህ ሰማዕታት የሚባሉት በሁለት ይፈረጃሉ በህይወታቸው የመሰከሩ አሉ ባይሞቱም እንኳን ስራ እየሰሩ ግብራቸው ተቀጥቅጠው ተደብድበው ቆስለው ተገርፎ ሳይሰርቅ ሳይቀጥፍ የተደበደበ የታሰረ ሆኖ መሰከረለት እየሰጠ ነው በግርፋቱ በዱላው ነገር ግን ሩጫቸውን ስላልጨረሱ ገና በሰማይትነት አፋፍ ላይ ነው ያሉት እነዚህ ሰዎች ምክንያቱም ነገ ወጥተው ይሄ ሊበላሽባቸው ይችላል አላቅም ሰማይታት የሚባሉት የጀመሩትን ስራ እስከ መቃብር ድረስ ሲፈጽሙት ነው እስካሁን ድረስ ግን ከዋልባ ገዳም ወጥተው እስከዚህ ቅጽበት ድረስ የተናገሩት ነገር ግን ሰማይታቶች ናቸው ምን ያህል ጠንክረው የኢትዮጵያን ህዝብ ወደ ብርሃን አምጥተው አሁን ባቋማቸው ህዝቡን እያንቀሳቀሱ ሁላችንም እያስተባበሩ ሄደው ህይወታቸውን ከጨረሱ ሰማይታቶች ናቸው ከአቡነ ጴጥሮስ ያላነሱ ሰማይታት የዘመናችን ሰማይታቶች ናቸው ግን ገና ሩጫቸውን ስላልጨረሱ ይቻለን ፈታይ ስለሆነች በመካከል ምን እንደሚገጥማቸው ስለማናውቅ በሰማይትነቱ ምዕራፍ ውስጥ ገብተዋል አቋርጠው ግን ገና ይጠበቅባቸዋል ህይወታቸውን በዚህ መንገድ መጨረስ አለባቸው
በጣም አድርጌ አመሰግናለሁ ቀሲስ አስራይ ጽጌ ሁሌ በፈለግነው ሰዓት መጥተው እንዲህ አይነት ትምህርቶን ስለሚሰጡኝ ሰዓት ያንሰኛል ሁልጊዜ ከእርስዎ ጋር ስነጋገር በጣም አድርጌ ላመሰግነው እወዳለሁ እግዚአብሔር ይስጥልኝ በሌላ ጊዜ እስከምንገናኝ ደህና ይቆዩ
በርቱ እግዚአብሔር ከሁላችን ጋር ይሁን እንኳን ደስ አላችሁ እግዚአብሔር ስራችሁን ይባርክላችሁ በርቱ በሰላም ያገናኝ
አሜን ደህና ይሁኑ
ገዳማት ባላሻራ ያክሱም ዙፋን አልጋወራሽ
ቅድማልም መንግስቶታይ ቅድማልም ጥበብተሳሽ
የሞረሽ አማራ ወገኔ ድርጅትና የአማራ ድምጽ ሬዲዮን ለማጠናከር በኢየሩሳሌም ከተማ የኪንግ ዳቪድ ጎዳና ቁጥር 26 በሚገኘው YMCA ሆቴል የመሰብሰቢያ አዳራሽ ውስጥ የፊታችን አፕሪል 19 2018 ከቀኑ 5 ሰዓት ጀምሮ ታላቅ የገቢ ማሰባሰቢያ ዝግጅት ይካሄዳል። በዚህ ዝግጅት ከሰሜን አሜሪካ የተጋበዙ ሁለት የሞረሽ ወገኔ የአማራ ድርጅት መስራቾች መካከል የድርጅቱ ሊቀመንበር አቶ ተክለየሻውና ዕውቁ አክቲቪስት ዶክተር አበባ ፈቃደ አብረውን ይታደማሉ። የክብር እንግዶች ስለ ወቅታዊ ሀገራችን የፖለቲካ ተጨባጭ ሁኔታ፣ ስለ አማራው ህዝብ ለገብ ጥቃትና መፍትሄውን ያመለከተ ገለጻም ያደርጋሉ። ከተሰብሳቢውም ለሚነሱ ጥያቄዎች በአካል ተገኝተው መልስ ይሰጣሉ።
አማራ ለሰልጣን ዝምጪ የሃሮሃን የተጠበቀ አውጣቁም በደስያነት እንዳይፈልጠና
ኑ ለሚደበደበው ለሚሳደደው ለሚታሰረው ለሚፈናቀለውና ለሚገደለው ወገኖ አጋርነቶን ያሳዩ። ድምጽ ለሌለው ወገኖ ድምጽ ይሁኑ። ድር ቢያብር አንበሳ ያስር ነውና ተባብረን የወገኖቻችን ስቃይ ዘመን እናሳጥር።
አማራነትን ተኩለን ነጻ ህዝቦች እንደነበር
ነጻ ህዝቦች ሆነናል።
እለቱ የእስራኤል 70ኛው የነጻነት በዓል ቀን ነውና በውቅ የሙዚቃ ባንድ ዘና ብለን በጋራ ጉዳዮቻችን ላይ እንምከር። አስታውሱ እንዳትረሱ አፕሪል 19 2018 ምሽት ቀጠሮን ኢየሩሳሌም ከተማ ኪንግ ዴቪድ ጎዳና ቁጥር 26 በሚገኘው YMCA ሆቴል አዳራሽ ውስጥ ያድርጉ። የመግቢያ ዋጋ 200 ሸቅል።
አገር ዘርፈን የማንከብር ቅርሳው ድመን የማንለማ ደግጨዋ ኩሩዝ ቦች ባለራእይ ባላላማ አማራነን ነባር ህዝቦች ታሪክ ጠቃሽ ገድል ነቃሽ የአገር አጥር የአገራው ጋር ነፍጣን ጋቢ መራሽ ተኳሽ
መነሻችን አማራነት መድረሻችን ኢትዮጵያዊነት።
ነፍሴን ጠበቃት ከጠላት ከጥር ጌታዬ መራይ በጽድቅ መንገድ መውጣት መግባቴን እየጠበቀ ለዚህ አበቃኝ እርሱ ባወቀ የሚጠብቀኝ አይተኛም የሚደብቀኝ አይተኛ ማያንቅላፋ የሰማዩን ጥል ታገሳለ ሰው ከጨከነ ምን ሆናለ ሌሊት በድብ ለሚጎበኙኝ ለጻድቃኑ ግን አምላክ ይስጥልኝ የሚጠብቀኝ አይተኛ የሚጠብቀኝ አይተኛ ማያንቅላፋ ቅልፌን ባርኮ የሰጠኝ ጌታ በዓለም አሳብ ሳልንገላታ የዕለት ግቤንም ላልሳይ ፍጹ ምስጋና ላቅርብ እስከ ዘላለም የሚጠብቀኝ አይተኛ የሚጠብቀኝ አይተኛ ማያንቅላፋ የሚጠብቀኝ አይተኛ የሚጠብቀኝ አይተኛ ማያንቅላፋ የሚጠብቀኝ አይተኛ የሚጠብቀኝ አይተኛ
ይህ የአማራ ድምጽ ራዲዮ ነው። ይህ ለኢትዮጵያውያን በተለይም ለአማራው ልሳን የሆነ የብዙሃን መገናኛ አገልግሎት ተጠናክሮ እንዲቀጥል ያድማጮቻችን ድጋፍ ወሳኝ ነው። የማቋረጥ ድጋፋችሁ እንዳይለየን እናሳስባለን።